Voice of America. ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እናመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ሰኔ 28 2013 ዓ.ም ፕሮግራማችንን እናቀርባለን። የማስተናግዳችሁ አዳኝ ፍሳዬ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። በኢትዮጵያ ስድስተኛ ብሔራዊ ምርጫ ብልጽግና ፓርቲ ካሸነፈ ተቃዋሚዎችን ለካቢኔያቸው እንደሚሾሙ ጠቅላይ ሚኒስትር አብይ አህመድ መግለጻቸው ታወቀ። የትግራይ ክልል መንግሥት የተኩስ ማቆም ስምምነት ለማድረግ ሞማላት አለባቸው ያላቸውን ነጥቦች አቀረበ። አፍሪካ ሶስተኛ ዙር የኮቪድ-19 ወረርሽኝ ሁኔታ እንደተጋረጠባትና ኢትዮጵያ ውስጥ በቫይረሱ የሚያዙ ሰዎች ቁጥር እየጨመረ መሆኑ ተገለጸ የሚሉትና ሌሎችም ዝግጅቶች ይኖሩናል።
ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ የምንፈልገው ከየፓርቲው ያሉ ሻልሻል ያሉ ሰዎች አንድ ሚሁለት ካቢኔ ውስጥ አንድ ሚሁለት በየኤጀንሲው በየክልሉ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ የምንፈልገው ተቃዋሚ የሆነ ሁሉ ከወደቀ ወድቀሃል አምስት ዓመት ጠብቅ አንልም።
ጠቅላይ ሚኒስትር አብይ አህመድ ለፓርላማ ካደረጉት ንግግር የተቀነጨበ ነው። ሙሉ በአብይ ርዕስ ይቀርባል። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። መከላከያ ሰራዊት ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ትግራይ ክልል ያለው ግጭት ከፍተኛ ጣልቃ ገብነት ያለበት መሆኑንና በብዙዎች ዘንድ ግጭቱ እንዲቆም አይፈለግም ሲሉ ዛሬ ለተወካዮች ምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ የዚህም ዓላማ ትግራይን ጨምሮ ኢትዮጵያን ማዳከም ነው ብለዋል። የህወሓት ባለስልጣናት በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀሌን ጨምሮ ከክልሉ የወጣው ተሸንፎ ነው ቢሉም ጠቅላይ ሚኒስትር አብይ ግን መንግስታቸው ጥናት በማድረግ ባሳለፈው ውሳኔ ማስወጣቱን ገልጸዋል። ሬፈረንደም ወይም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉ ሲሆን ይህንን ለመቀልበስ የሚነሳ ማንኛውም ሀሳብ ተቀባይነት እንደሌለው አስጠንቅቀዋል። እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት የአስፈጻሚ መዋቅር ውስጥ እንደሚካተቱም ጠቅላይ ሚኒስትሩ ጠቁመዋል። የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ ም የቀረበውን የ561.67 ቢሊየን ብር በጀትም አጽድቋል። ዝርዝሩን ከዜና በኋላ በአብይ ርዕስ ዘገባ እንመለስበታለን። ደቡብ ክልል ውስጥ የሚስተዋሉ የጸጥታ ችግሮች ልዩ ትኩረት የሚያሻቸው መሆኑን ምክትል ርዕሰ መስተዳድሩ አቶ ርስቱ ይርዳው ለክልሉ የህዝብ እንደራሴዎች ተናገሩ። የጸጥታ ኃይሉን በማደራጀት አንጻራዊ ያሉት ሰላም መፈጠሩን ቢገልጹም ዘላቂ መፍትሄ ገና እንዳልተገኘ ነው ያመለከቱት። ሐዋሳ ውስጥ ትናንትና እና ከትናንት በስቲያ በተካሄደው የክልሉ ምክር ቤት ጉባኤ ላይ የተጠናቀረ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ሰላም አስከባሪዎች ዳርፉር የሚገኙትን 14 የጦር ሰፈሮች ለሱዳን መንግስት አስረክበዋል። ላለፉት 13 ዓመታት የተባበሩት መንግስታት ድርጅትና የአፍሪካ ህብረት ይዞታ የነበሩትን 14 የጦር ሰፈሮች አሁን የሱዳን መንግስት ተረክቧል። ለክፍለ ሀገሯ ነዋሪዎች የተለያዩ አገልግሎቶችን እንዲሰጡ ጥቅም ላይ ይውላሉ ነው የተባለው። ይፋዊ ርክክቡ በቅርቡ የተከናወነው በሱዳን መንግስትና በተባበሩት መንግስታት እንዲሁም የአፍሪካ ህብረት ሰላም አስከባሪ ሰራዊት ዩናሚድ ባለፈው የካቲት ወር መጨረሻ በተፈራረሙት ስምምነት መሰረት መሆኑ ተጠቁሟል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት የጦር ሰፈሮቹን ለሱዳን መንግስት ለማስረከብ ውሳኔ ያሳለፈው ባለፈው ዓመት እንደነበረ ይታወሳል። መንግስታቱ ድርጅት ረዳት ዋና ጸሐፊ ኢምባዬ ባባካር ሲሴ እንዳስረዱት ሰላም አስከባሪ ሰራዊቱንና መሳሪያዎችን የማውጣቱ ስራ ለአራት ወራት ሲካሄድ ቆይቷል። ግብጽ ከጥቂት ወራት በፊት የስዊዝ መተላለፊያን ዘግቶ የንግድ መርከቦችን ማለፊያ አሳጥቶ ከነበረው ግዙፍ መርከብ ባለቤት ጋር የያዘችው የክፍያ ወይም የካሳ ክፍያ ጭቅጭቅ በስምምነት መቋጨቱን የካናሉ አስተዳደር ባለስልጣን አስታወቀ። ኤቨር ጊቭን ከሚባለው ግዙፍ እቃጫኝ መርከብ ባለቤት ድርጅቱ ጋር የተደረገው የካሳ ክፍያ ስምምነት መጠን ምን ያህል እንደሆነ ግን አልዘረዘረም። የስዊዝ ካናል አስተዳደር ባለስልጣኑ ስምምነቱ በይፋ ኢስማኤልያ የምትባለው ከተማ ውስጥ እንደሚፈረም ነው ያስታወቀው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስንሸጋገር ዩናይትድ ስቴትስ ውስጥ በኮቪድ-19 መከላከያ ክትባት ጉዳይ በዲሞክራቶችና በሪፐብሊካኖች መካከል የሚያስደነግጥ ልዩነት አለ ሲል አንድ ግምገማ ጠቆመ። The Washington Post ጋዜጣ እና ABC News ባካሄዱት የህዝብ አስተያየት ጥናት ከተጠየቁት ዲሞክራቶች ውስጥ 85 ከመቶ በሁለት ጊዜ ከሚሰጡት ክትባቶች ቢያንስ የመጀመሪያውን የወሰዱ መሆናቸውን ሲናገሩ፣ ሪፐብሊካኖቹ ግን 45 ከመቶ ብቻ መሆናቸውን ጠቁመዋል። ከዚህም በስተቀር ከዲሞክራቶቹ ውስጥ ክትባቱን ላልከተብም እችል ይሆናል ያሉት 6 ከመቶ ብቻ ሲሆኑ፣ ከሪፐብሊካኖቹ መካከል ግን ይህንኑ መልስ የሰጡት 47 ከመቶ መሆናቸውን የአስተያየት ግምገማው ያሳያል። እዚህም ሌላ የኮቪድ ክትባት ካልተከተቡ አሜሪካውያን ውስጥ 60 ከመቶ ዩናይትድ ስቴትስ ዴልታ ስለሚባለው የኮሮና ቫይረስ ልውጥ ዝርያ አደገኝነት ታጋንናለች ሲሉ፣ 18 ከመቶ ደግሞ መንግስት የልውጡን የኮሮና ቫይረስ አደገኝነት በትክክል እያስረዳን ነው ማለታቸውን ይኸው የአስተያየት ግምገማ ይጠቁማል። ክትባቱን ከወሰዱ መካከል ግን መንግስት ዴልታ የተባለውን ቫይረስ በተመለከተ የሚናገረው ትክክለኛውን ነገር ነው ያሉት 64 ከመቶ መሆናቸውንም ገልጾ አነጻጽሯል። ራሱን ቀይሮ ብቅ ያለው ዴልታ ተብሎ የሚጠራው የኮሮና ቫይረስ ዝርያው በዓለም ዙሪያ ከባድ ጉዳት ማድረሱን እንደቀጠለ ነው። የኢራን ፕሬዚደንት ሐሰን ሩሃኒ ለአምስተኛ ጊዜ የኮቪድ-19 ስርጭት ማዕበል ሊመታን ነው ሲሉ አስጠንቅቀዋል። በዴልታው ዝርያ ምክንያት ታመው ሆስፒታል የሚገቡ ሰዎች ቁጥርም እጅግ እያሻቀበ መምጣቱን የኢራን ባለስልጣናት ገልጸዋል። ዋና ከተማዋን ቴህራንን ጨምሮ በ275 የሀገሪቱ ከተሞች በግድ አስፈላጊ ያልሆኑ የንግድ ተቋማት እንዲዘጉ ትዕዛዝ ተሰጥቷል። የቫይረሱ ስርጭት ከፍተኛ በሆነባቸው ከተሞች መካከልም የጉዞ ገደቦች ተደንግገዋል። በዘገባዎች መሰረት ኢራን ውስጥ እስካሁን የተከተቡት ሰዎች ከህዝቡ 5% ብቻ የሚይዙ ናቸው። በጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረት ዓለም ዙሪያ ያለው የኮሮና ቫይረስ ተያዦች ቁጥር ዛሬ 183.8 ሚሊዮን ገብቷል። ከዚህ ውስጥ ትልቁን ቁጥር በያዘችው በዩናይትድ ስቴትስ የተያዦቹ ቁጥር 33.7 ሚሊዮን ሲደርስ፣ ሁለተኛውን ትልቅ ቁጥር በያዘችው በህንድ ደግሞ 30.6 ሚሊዮን፣ በብራዚል 18.8 ሚሊዮን መግባቱን መረጃው ያመለክታል። ትናንት እሁድ የአንጀት ቀዶ ጥገና ሕክምና የተደረገላቸው የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ አቡነ ፍራንሲስ ነቅተዋል። የመተንፈሻ አጋዥ መሳሪያ ሳያስፈልጋቸው በራሳቸው እየተነፈሱና አጠቃላይ በጥሩ ሁኔታ ላይ ያሉ መሆኑን ከቫቲካን የወጣው መግለጫ አመለከተ። የ84 ዓመቱ ብፁዕ አቡነ ፍራንሲስ ትናንት ማታ በሮም በሚገኝ ሆስፒታል 10 የቀዶ ጥገና ሐኪሞች በተሳተፉበት ሕክምና ትልቁ አንጀታቸው የተወሰነው ክፍል ተቆርጦ ወጥቷል። የሆስፒታሉ ቃል አቀባይ እንዳስታወቁት ሌላ ያልታሰበ የጤና እክል ካልተከሰተ በስተቀር ሆስፒታሉ ተኝተው የሚቆዩት ለሰባት ቀናት ያህል ይሆናል ተብሏል። በመጨረሻም ዩናይትድ ስቴትስ ደቡባዊ ፍሎሪዳ ውስጥ በአንድ ጎኑ በኩል የተደረመሰውን ባለ 12 ፎቅ ህንፃ ቀሪውን ክፍል ከአደጋው በኋላ እየዋዠቀ በመሆኑ እንዳለ ለማፍረስ እቅድ ተይዟል። በተለይም በአካባቢው በሚጠበቀው ከባድ ዝናብ አዘል ማዕበል ሊያፈርሰው ይችላል የሚል ስጋት ተፈጥሯል። ከአደጋው በኋላ ሲካሄድ በሰነበተው የሰለባዎች ፍለጋ ስራ እስከ ትናንት 24 አስከሬኖችን ማውጣት የተቻለ ሲሆን 121 ሰዎች እስካሁን የደረሱበት አልታወቀም። ከፍርስራሹ ውስጥ በህይወት የወጣ ሰውም እንደሌለ ነው የተነገረው። ኤልሳ የሚል ስያሜ የተሰጠው ከባድ ንፋሳማው ማዕበል ዛሬ ሰኞ ማታ በኪዩባ በኩል አድርጎ ወደ ፍሎሪዳ ያመራል ተብሎ ነው የተተነበየው። የፍሎሪዳ አገረ ገዥም የፈረሰው ኮንዶሚኒየም ህንጻ ያለበትን ማያሚ ዴድ ወረዳን ጨምሮ በ15 ወረዳዎች አስቸኳይ ጊዜ አውጀዋል። ለሰዓቱ የተጠናቀረው ዜና በዚሁ ያበቃል።
ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችን ድረገጻችን ላይ amharic.voanews.com፣ በፌስቡካችን ደግሞ ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የመከላከያ ሰራዊት ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑን ጠቅላይ ሚኒስትር አብይ ገለጹ። በትግራይ ክልል ያለው ግጭት ከፍተኛ ጣልቃ ገብነት ያለበት መሆኑንና በብዙዎች ዘንድ ግጭት እንዲቆም እንደማይፈለግ ዛሬ ለተወካዮች ምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ የዚህም ዓላማ ትግራይን ጨምሮ ኢትዮጵያን ማዳከም ነው ብለዋል። የህወሓት ባለሥልጣናት በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀለን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ጥናት በማድረግ ባሳለፈው ውሳኔ ማስወጣቱን ገልጸዋል። ሬፈረንደም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉም ሲሆን ይህን ለመቀልበስ የሚነሳ ማንኛውም ሐሳብ ተቀባይነት የለውም ብለዋል። እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት አስፈጻሚ መዋቅር ውስጥ እንደሚካተቱም ጠቅላይ ሚኒስትሩ ጠቁመዋል። የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ.ም የቀረበውን 561.67 ቢሊዮን ብር ባጀትም አጽድቋል። ኬኔዲ አባተ ዘገባ አድርሶናል።
የህዝብ ተወካዮች ምክር ቤት በአምስተኛ ዘመን ስድስተኛ ዓመት የሥራ ዘመኑ ባደረገው የመጨረሻ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው የተለያዩ ጥያቄዎች ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል የትግራይ ክልል ጉዳይ ዋነኛው ነው። ፌዴራል መንግስት ሰራዊቱን ከትግራይ ክልል ለማስወጣት የወሰነው በጥናት ላይ በመመስረት እንደሆነ የገለጹት ጠቅላይ ሚኒስትሩ ውሳኔው ላይ ለመድረስ የኢትዮጵያን የቀድሞ ታሪክ ጨምሮ በቅርብና በሩቅ ጊዜያት በጦርነት ውስጥ ያለፉ የሌሎች ሀገራት ታሪክ መጠናቱንም ነው የተናገሩት። ከዚህ አንጻር ኤርትራ ከኢትዮጵያ ለመገንጠል ያደረገችውን ጦርነት ለአብነት የጠቀሱት ጠቅላይ ሚኒስትሩ በወቅቱ ነበረ እንዳሉት የውጭ ኃይሎች ጣልቃ ገብነት ሁሉ በአሁኑ የትግራይ ክልል ግጭትም ከፍተኛ ጣልቃ ገብነት መኖሩንና ብዙዎች ግጭቱ እንዲቆም እንደማይፈልጉ ጠቁመዋል።
ኢትዮጵያና ኤርትራ 30 ዓመት ተዋጉ። መቼም ኢትዮጵያና ኤርትራ 30 ዓመት ሲዋጉ ሁሉ ሐሳብ፣ ሁሉ ፍላጎት፣ ሁሉ ትጥቅ፣ ሁሉ በጀት የነሱ ነበር ብለን ራሳችንን አንሸውትም። ከጀርባዎቻችን ከፍተኛ ኃይሎች ነበሩ፣ በደንብ ያባሉን። ምን አገኙ? የደቀቀች የደከመች ኤርትራ፣ የደቀቀች የደከመች ኢትዮጵያን ፈጠሩ። ብዙ ሰው ረገፈ፣ ብዙ ሀብት ረገፈ። መጨረሻ ያገኘነው ግን ሁለት የደቀቀ አገር ነው። አሁን ያለውን የትግራይ ሁኔታም ስንመለከት በእኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም። እንዲሁ የተጋጨን የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት፣ ወዲያው ደግሞ አማራና ኦሮሞ እያሉ የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት ነው የሚል ምልከታዎች አይተናል። አደገኛ ልምምዶች አይተናል። ወጣ ደግሞ አል ዩክሬን አየን። አሁን ዩክሬን ያለውን ነገር ምንድን ነው የሆነ ያለው? ዩክሬን ላይ ይመሳሰላል ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድን ነው? ከኋላ ያሉ አክተሮች ምን ይመስላሉ? ዩክሬን ላይ የሚወሰን ውሳኔ ሪአክት የሚደረግበትና ኢትዮጵያ ሲወሰን ሪአክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው።
የህወሓት አመራሮች በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀሌን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ሰራዊቱን ያስወጣው ጥናት በማድረግ የጥሞና ጊዜ ያስፈልጋል በሚልና ኢትዮጵያ ባሉባት ሌሎች የተለያዩ ችግሮች ላይ ትኩረት ለማድረግ በማሰብ መሆኑንም በድጋሚ አንስተዋል። ይህ ውሳኔ ከመወሰኑ በፊት ከትግራይ ክልል የተለያዩ የህብረተሰብ ክፍሎች ጋር እንዲሁም ከመንግስታቸው የካቢኔ አባላትና ወታደራዊ አመራሮች ጋር በርካታ ውይይቶች እንደተደረጉም ነው የገለጹት። ሰራዊቱ ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑንም ጠቅላይ ሚኒስትሩ ተናግረዋል።
የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሐሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ሚስጥር አንጻር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣነው ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም፣ ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ ሰው አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጣናል፣ ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ፣ በርከት ያለ ኃይል ታጥቆ ተጭኖ ከመሃል አካባቢ ተንቤን አካባቢ ያለው ጋር ሲወጣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቅ እየወጣ ነው፣ ሰራዊቱ እየወጣብን ነው በሚል እና በሌላም ምክንያት አንዴ 2000 3000 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው። እነዚህ መሃል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። አራተኛው ከመቀሌ ያወጣ ነው ኃይል መቀሌ አካባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንቶ አልገባም።
በኢትዮጵያ መንግስት ላይ የሚዲያ ዘመቻዎች በስፋት እየተደረጉ እንደሚገኙና መንግስትን ለመቀየር ሙከራ የሚያደርጉ ሀገራትም ጭምር መኖራቸውን በመግለጽ ጠቅላይ ሚኒስትር አብይ እነዚህን አካላት ተችተዋል።
ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑ ምንጭ ሁለት ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመለክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደ መዘገብ የተቸገረው ሚዲያ ከየት መጥቶ ነው እንደዚህ ድግስ ያሞቀው ብለን ማሰብ ይጠይቃል። ዋና ጉዳይ ግን እኛ በተቀድረልን ቦይ አንሄድም። መንግስት መቀየር አለበት፣ አሁን ያለው መንግስት አይመችም የሚል ሙከራ የሚያደርጉ ሀገራት እንዳሉም እናውቃለን። ለእነዚህ ሀገራት ያለን መልእክት ኢትዮጵያ እስከ ጸናች እስከ ቆመች ድረስ እዚህ ያሉ ግለሰቦች ስልጣን ላይ መቆም ሰከንደሪ ጉዳይ ነው። ተላላኪ እና የኢትዮጵያን ጥቅም የሚሸጥ መንግስት ከመሆን ደግሞ አንዴ ሳይሆን መቶ ጊዜ ሬጅም ቼንጅ ቢደረግ ይቻላል። ጥቅም ስለሌለው ግን አያዋጣም። የኢትዮጵያ ህዝብ በሪፈረንደም አሳይቷል ምን እንደሚፈልግ። ከእኛ ጋር ተከባብሮ አብሮ መኖር ጥሩ ነው፣ ከዛ ውጭ ያለው ነገር ብዙ ጠቃሚ አይደለም። ነገር ግን ኢትዮጵያውያን የሚቀደድልን ቦዮች አሉ፣ ቆም ብለን ማየት ያስፈልገናል።
ሰኔ 14 ከተካሄደው አጠቃላይ ምርጫ ጋር በተያያዘ በሰጡት ማብራሪያ ምርጫው ስኬታማና አስተማሪ እንደነበር ገልጸው ለዚህም ህዝቡን የፖለቲካ ፓርቲዎችንና ምርጫ ቦርድን ጨምሮ የተለያዩ አካላትን አመስግነዋል። ሪፈረንደም ወይም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉት ጠቅላይ ሚኒስትሩ ይህን ለመቀልበስ የሚነሳ ማንኛውም ሐሳብ ተቀባይነት እንደሌለው አስጠንቅቀዋል።
የኢትዮጵያ ህዝብም አሁን ባደረገው ሪፈረንደም ያደረገው ባይዘወይ የኢትዮጵያ ህዝብ የተመዘገበው ከተመዘገበው የመረጠው በፐርሰንቴጅ ብታወዳድሩት በዓለም ላይ አደግኩ የሚል ሀገርም አሜሪካን ጨምሮ ሊመርጥ ከሚችል ዜጋ የመረጠው ቁጥር የኢትዮጵያ በጣም ብዙ እጥፍ ይበልጣል ይሻላል። መርጦ አልወጥቶ ነግሮናል። ለእኛም ሌላውም የምፈልገው ሰላም ነው፣ መንግስት ጠንካራ መንግስት ነው፣ ዝም ብላችሁ የሚላላክ ነገር አታምጡብኝ ብሏል። አሁን ይሄን ለማፍረስ ደግሞ የቋንቋ አዳዲስ ቋንቋዎች ይፈጠራሉ፣ አንሰማም። የኢትዮጵያ ህዝብ ሪፈረንደም እናከብራለን። የኢትዮጵያ ሪፈረንደም ግን ሜሴጁ አንድ ፓርቲ ይለፍ ሳይሆን ኢትዮጵያ ታሸንፍ እንደሆነም በደንብ እንገነዘባለን። ኢትዮጵያውያን በጋራ ሆነን የተሻለ መንግስት የተሻለ ስርዓት እንፈጥራለን።
እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት የአስፈጻሚ መዋቅር ውስጥ እንደሚካተቱም ጠቁመዋል።
ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ የምንፈልገው ከየፓርቲው ያሉ ሻል ያሉ ሰዎች አንድ ሚሁለት ካቢኔ ውስጥ አንድ ሚሁለት በየኤጀንሲው በየክልሉ በየመናምኑ እየገባ ሀገሩን የሚያግስ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ ምን ፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል አምስት ዓመት ጠብቅ አንልም። በርግጥ በሄ ምርጫ በጣም ተሸውደው በወዳጆቻቸው የግምገማ ስተት ምክንያት ተሳስተው ያጡ ሰዎች አምስት ዓመት ጠብቅ ሊገደሉ ይችላሉ። ከዛ ውጭ ግምገማ ሳያሳስተው ጸንቶ ቆሞ በውድድር ውስጥ ያለፈ ግን በየደረጃው በአስፈጻሚ ውስጥ በተለያየ አካላት ተሳትፎ ጠንካራ መንግስት ሀገር የሚያሻግር መንግስት ማድረግ አለብን። ይሄን የምናደርገው ኢትዮጵያ ታሸንፍ ኢትዮጵያ አሸንፋለች ካል ብልጽግና አሸንፏል ከሚለው ጋር በጣም ይደራቃል። ኢትዮጵያ የምታሸንፈው ልጆቿ ሁሉ በጋራ ሲቆሙላት ስለሆነ በእኛ በኩል የምንፈልገው በየትኛውም ደረጃ ቢሆን አገሩን በነጻነት ማገልገል የሚፈልግ ሰው ከኛ ጋር ሆኖ እንዲያገለግል እንፈልጋለን።
ጠቅላይ ሚኒስትሩ ኢትዮጵያ አሁን ላይ በተለያዩ ሀገራት ካሏት ከ60 በላይ ኤምባሲዎችና የቆንስላ ጽህፈት ቤቶች ውስጥ ቢያንስ 30 ኤምባሲዎች መዘጋት እንዳለባቸውም ተናግረዋል። ለዚህም በዋና ምክንያትነት ያስቀመጡት የወጪ ቁጠባ ነው። በሌሎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይም ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ በማጠቃለያቸው የስልጣን ጊዜውን ያጠናቀቀውን ምክር ቤት አመስግነዋል። ከኮቪድ-19 ወረርሽኝ ጋር በተያያዘ በአምስተኛ የምርጫ ዘመኑ የስልጣን ጊዜው በህገ መንግስቱ ከተደነገገው በላይ ለስድስተኛ ዓመት የቆየው የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓመተ ምህረት የቀረበውን 561.67 ቢሊዮን ብር በጀት አጽድቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን እናመሰግናለን። አሁን የትግራይ ጉዳይ። በህወሓት የሚመራው የትግራይ ክልል መንግስት የተኩስ ማቆም ስምምነት ለማድረግ ቅድመ ሁኔታዎችን አስቀመጠ። የክልሉ መንግስት ባወጣው መግለጫ የኤርትራና የአማራ ክልል ኃይሎች ከክልሉ እንዲወጡ፣ ከክልሉ ዓለም አቀፍ በረራ ማካሄድን ጨምሮ ሁሉም መገናኛ እንዲከፈቱ፣ ወደ ትግራይ ማንኛውም የፌዴራል መንግስት የጸጥታ አካል እንዳይገባ የሚሉ ቅድመ ሁኔታዎች ይገኙባቸዋል። የመቀለው ዘጋቢያችን ሙልጌታ አጽበሃ የመግለጫውን ይዘት ያሰማናል።
በህወሓት የሚመራ የትግራይ ክልል መንግስት በተኩስ አቁም ስምምነት አስመልክቶ ባወጣው የጽሑፍ መግለጫ ችግሮች በሰላማዊ መንገድ መፍታት በመርህ ደረጃ እንደሚቀበል በመግለጽ በአሁኑ ጊዜ በትግራይ ቀውስ ጉዳይ ተኩስ ለማቆም ግን ቅድመ ሁኔታዎችን አስቀምጧል። መግለጫው የኢትዮጵያ መከላከያ ሰራዊት ከትግራይ የወጣው በኃይል ተመቶ እንጂ ለአርሶ አደር አስቦ አይደለም ብሏል። ተኩስ ለማቆም 7 ቅድመ ሁኔታዎች ያስቀመጠው መግለጫ ከትግራይ የኤርትራና የአማራ ኃይሎች ከጦርነት በፊት ወደ ነበሩበት ቦታ በአስቸኳይ እንዲመለሱ፣ እንዲሁም በኢትዮጵያ ውስጥ የኤርትራ ጸጥታ አካላት አሉ እነሱም እንዲወጡ ብሎ፣ ከትግራይ ጋር በተያያዘ ደግሞ ከኤርትራ ጋር የሚደረግ ውይይት በክልሉ መንግስት ብቻ እልባት ሲያገኝ ነው ብሏል መግለጫው። በትግራይ ላይ የተፈጸመ የጦር ወንጀል፣ በመግለጫው አገላለጽ የዘር ማጽዳት፣ የተሳተፉ ያላቸውን የኢትዮጵያና ኤርትራ መሪዎች እንዲሁም ሌሎች አካላት የተባበሩት መንግስታት በሚያቋቁመው አካል ተጣርቶ በዓለም አቀፍ ደረጃ ተጠያቂ ከሆኑ ነው ብሏል። የሰብአዊ እርዳታ በሁሉም የማጓጓዣ አማራጭ ለህዝብ መድረስ ሲችል፣ እንዲሁም የተፈናቀሉ ዜጎች ወደ ነበሩበት ሲመለሱና ለደረሰባቸው ጉዳት ደግሞ ካሳ ከተሰጣቸው ነው ሲል መግለጫው አትቷል። ህዝባዊ አገልግሎቶች፣ መብራት፣ ቴሌኮሙኒኬሽን፣ ባንክ፣ የአውሮፕላን በረራ፣ ትምህርት፣ ህክምናና ንግድ ወደ ህዝቡ ያለማቋረጥ ከደረሰ፣ እንዲሁም ዓለም አቀፍ በረራ ከክልሉ የአውሮፕላን ማረፊያዎች የሚጀመር ከሆነ ነው ብሏል መግለጫው። መግለጫው የክልሉ የ2013 ዓመት ምረት በጀትም ቀጥታ በህዝብ ለተመረጠ መንግስት ገቢ እንዲደረግ ያለ ሲሆን ማንኛውም የፌዴራል መንግስት የጸጥታ አካልም ወደ ትግራይ እንዳይገባ ከተደረገ ነው ሲል ነው የገለጸው። ከመስከረም 25 በኋላ ደግሞ የወጡ ህጎች ህጋዊነት የላቸውም ያለው ይህ መግለጫም ትግራይን የሚመለከቱ የወጡ ህጎች ሲሰረዙ፣ እንዲሁም የክልሉ ተወላጆችና ሌሎች ኢትዮጵያውያን የፖለቲካ እስረኞች ያላቸውን ከተፈቱ ነው ሲል አስታውቋል። እነዚህ ዝርዝሮች የሚከታተል በተባበሩት መንግስታት የተቋቋመ አካል ሲኖር ነው በህወሓት የሚመራ የትግራይ ክልል መንግስት ተኩስ የማቆመው ሲል በመግለጫው አስታውቋል። አብዛኛው የክልሉ አካባቢም በቁጥጥሩ ስር መሆናቸው በመግለጽ ወደ ክልሉ የሰብአዊ እርዳታ ተቋማትና መገናኛ ብዙሃን በነጻነት ገብተውም ሊንቀሳቀሱ ይችላሉ ሲል ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ እናመሰግናለን። በአርቲስት ሀጫሉ ሁንዴሳ ግድያ ተጠርጥረው ከተከሰሱት 4 ግለሰቦች ውስጥ 3ቱ ጥፋተኛ ተብለው ተወስኖባቸዋል። የጥፋተኛነት ፍርድ የሰጠው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ ዛሬ በዋለው ችሎት ጥፋተኛ ናቸው ያላቸው አንደኛ ተከሳሽ ጥላሁን ያሚ፣ ሁለተኛ ተከሳሽ ከበደ ገመቹና ሶስተኛ ተከሳሽ አብዲ አለማዩ ናቸው።
የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት በአርቲስት ተጫሉ ሁንዴሳ ግድያ ከተከሰሱት አራት ግለሰቦች ውስጥ ሶስቱ ተከሳሾችን ጥፋተኛ ሲል ውሳኔ የሰጠው በዛሬው ዕለት በዋለ ችሎት ነው። ከአራተኛዋ ተከሳሽ ላምሮት ከማል ውጪ ሶስቱ ተከሳሾች ማለትም አንደኛ ተከሳሽ ጥላያሚ፣ ሁለተኛ ተከሳሽ ከበደ ገመቹና ሶስተኛ ተከሳሽ አብዲ አለማየሁ ጥፋተኛ መሆናቸውን በሰውና ሰነድ ማስረጃ አረጋግጫለሁ ሲል ነው ፍርድ ቤቱ የገለጸው። ፍርድ ቤቱ አቃቤ ያቀረባቸውን የሰዎችና ሰነድ ምስክሮች፣ የተከሳሾች የእምነት ክደት ቃል እንዲሁም የተከሳሾች የመከላከያ ምስክሮች መስማቱን አስታውቋል። አንደኛ ተከሳሽ ጥላያሚ የእምነት ክደት ቃሉን ሲሰጥ ሀጫሉን አልገደልኩም፣ በግዳጅ እንዲሁም ኃይለኛ ድብደባ በፖሊሶች ስለተፈጸመብኝ ተገድጄ ነው ቃልን የሰጠውኝ ስል ለፍርድ ቤቱ ማስረዳቱን የጠቀሰው ችሎቱ ድብደባ በግለሰቡ ላይ መድረሱን የሚያሳይ ማስረጃ እንደሌለና ቃሉን ለፖሊስ ሲሰጥ ከተቀረጸው ቪዲዮ ላይ ጫና የተደረገበት አለመሆኑን ተረድቻለሁ ብለዋል። እናም ተልኮ ተቀብሎ ሀጫሉን ገለዋል ተብሎ በሰውና በሰነድ ማስረጃ የተረጋገጠበት ጥላያሚ ያቀረበው የመከላከያ ምስክር እርስ በርስ የምጣረስ ነው ያለው ፍርድ ቤቱ ተከሳሹ በተከሰሰበት የሽብር ወንጀል ለመቆጣጠርና ለመከላከል የወጣውን የሽብር አዋጅ 1176 ህዝባር 2012 በመተላለፍ በሙሉ ድምጽ ጥፋተኛ ብሎታል። ፍርድ ቤቱ ሁለተኛ ተከሳሽ ከበደ ገመቹም ጥፋተኛ ነው ሲል የወሰነ ሲሆን ፍርድ ቤቱ ተከሳሹ ጥፋተኛ ለማለት ከተመለከታቸው ማስረጃዎች መካከል አንዱ የስልክ ንግግር ቅጂ ነው። ከበደ ገመቹ በህግ በሚፈለግበት ወቅት ሽሽት ላይ እንደነበረ፣ በሚሸሽበት ወቅትም በራሱ ስልክ እየደወለ በሽሽት ላይ እንደሆነ ለሰዎች ሲናገር ነበር ያለው ፍርድ ቤቱ የከበደ ገመቹን የስልክ ንግግር መስማቱንም ገልጿል። በሌላ በኩል ሶስተኛ ተከሳሽ የሆነው አብዲ አለማየሁ ከሁለት ወር በፊት በ10,000 ብር ዋስ የተለቀቀው ችሎቱ ዛሬ ጥፋተኛ ሆኖ አግኝቼዋለሁና የቅጣት ውሳኔ እስክሰጥ ድረስ በድጋሚ ማረፊያ ቤት እንዲቆይ ሲል አዟል። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት የግራ ቀኙን የቅጣት አስተያየት ለመመልከት ለሐምሌ 8 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። አርቲስት ተጫሉ ሁንዴሳ በሰኔ 22 2012 ዓ.ም በአዲስ አበባ ከተማ አቃቂ ክፍለ ከተማ ገላን ኮንዶሚኒየም አካባቢ ከምሽቱ 3 ሰዓት ተኩል አካባቢ በሽጉጥ ተመቶ መገደሉ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን እናመሰግናለን። አሁን ደግሞ ወደ ደቡብ ክልል እናምራ። ደቡብ ክልል ውስጥ የሚስተዋሉ የጸጥታ ችግሮች ልዩ ትኩረት የሚያሻቸው መሆኑን ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ለክልሉ ህዝብ እንደራሴዎች ተናግረዋል። የጸጥታ ኃይሉን በማደራጀት አንጻራዊ ያሉት ሰላም መፈጠሩን ቢገልጹም ዘላቂ መፍትሄ ገና አለመገኘቱንም አመላክተዋል። ሐዋሳ ውስጥ ትላንትናና ከትላንት በስቲያ የተካሄደውን የክልሉ ምክር ቤት ጉባኤን የተከታተለው ሪፖርተራችን ዮናታን ዘብዲዮስ ዘገባ ልኮልናል።
የደቡብ ኢትዮጵያ ክልልን የበጀት ዓመቱን አፈጻጸም ሪፖርት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ለምክር ቤቱ ሲያቀርቡ ክልሉ አሁንም ከጸጥታ ችግሮች አለመላቀቁን አስታውቀዋል።
በክልሉ የተለያዩ አካባቢዎች የተከሰተው የሰላም እጦትና የጸጥታ መደፍረስ ለክልላችን መንግስት እጅግ ፈታኝ ሆኖ ቆይቷል። በተከሰቱ ግጭቶችና የጥፋት ኃይሎች በፈጸሙት ጥቃት አሳዛኝ ሰብአዊና ቁሳዊ ጉዳት ደርሷል። በተፈጠረው የጸጥታ ችግር ምክንያት በንጹሃን ዜጎች ላይ ሞት፣ የአካል መጉደል፣ መፈናቀል፣ የንብረት ዘረፋና ውድመት ደርሷል። ስለሆነም በበጀት ዓመቱ የተከሰቱ ግጭቶችን እንዳይሰፉ ማስቆም፣ አካባቢውን የማረጋጋት፣ ተጎጂዎችን የመለየትና አለመግባባቶች በእርቅ መፍታት፣ በድርጊቱ የተጠረጠሩ ሰዎች ለሕግ በማቅረብ ተጠያቂ ማድረግና በግጭት ምክንያት የተፈናቀሉ ዜጎች ወደ ቀያቸው የማስመለስ ስራ ቀዳሚ ትኩረት በመስጠት ርብርብ ስናደርግ ቆይተናል።
የክልሉ መንግስት ትጥረት ሲያደርግ መቆየቱን የተቆሙት አቶ ሪስቱ ዘላቂ መፍትሄ አልተገኘም የሚሉባቸውን ምክንያት ዘርዝረዋል። ምክትሉ ርዕሰ መስተዳድሩ በሪፖርታቸው የክልሉን የጸጥታ ኃይል የማደራጀት ስራ መከናወኑና የሚሊሻ ቁጥር እንዲጨምር መደረጉንም ተናግሯል።
የጸጥታ ኃይሉን የመፈጸም አቅም ለማሳደግ ዘመናዊ መሳሪያ እንዲታጠቅና አስፈላጊ የሆኑ የስራ መገልገያ ቁሳቁሶች እንዲሟሉ የተደረገ ሲሆን እንዲሁም 355 ተሽከርካሪዎች ለመግዛት ስምምነት ተደርሶ የ149 ተሽከርካሪዎች ግዢ ሲፈጸም ለሚመለከታቸው አካላት እንዲደርስ የተደረገ ሲሆን የቀሪዎቹ ግዢም እንደተጠናቀቀ ስርጭቱ የሚፈጸም ይሆናል። የህብረተሰቡ የዕለት ተዕለት ሰላምና ደህንነት ከመጠበቅ አኳያ የሚሊሻ ኃይል ሚና ተኪ የለሽ እንደሆነ ይታወቃል። በመሆኑም የሚሊሻ ኃይሉ ለማጠናከር በተሰራው ስራ በተጓደሉ የሚሊሻ አባላት ምትክ በህብረተሰቡ ተሳትፎ ከ13,000 በላይ አዲስ አባላትን በመመልመልና ከ72,000 በላይ የሚሊሻ አባላትን በማጥራት የማሰልጠን ስራ የተሰራ ሲሆን የጸጥታ ስጋት ባለባቸውና በተመረጡ የመንግስት የግል ተቋማት እና የመሰረተ ልማት አውታሮች ህብረተሰቡ ያሳተፈ የአካባቢ ጥበቃ ስራ እንዲሰራ ተደርጓል።
የጸጥታ አባላትና ሲቪሎች በየቀኑ እንደሚገደሉ ምክትል ርዕሰ መስተዳድሩ ጠቁሞ ችግር አለባቸው ያሏቸውንም አካባቢዎችንም ዘርዝሯል።
በአማሮ ልዩ ወረዳና በጉራ ፈርዳ ወረዳ በሽብር የተፈረጁት የሸኔና የውሃት የጥፋት ኃይሎችና በአካባቢው እየተንቀሳቀሱ የሚገኙ የተደራጁ ሽፍቶች እየፈጠሩት ያለው ጥቃት ለመቆጣጠር በጸጥታ ኃይሉን ከፍተኛ ጥረት እየተደረገ ቢሆንም በሚፈለገው መጠን ውጤት የተገኘበት ባለመሆኑ በቀጣይ ልዩ ትኩረት የሚሻ ጉዳይ ነው። ከእምነት ተቋማትና ከመካነ መቃብር ቦታ አቅርቦትና አጠቃቀም፣ ከጥምቀትና መስቀል ደመራ ማክበሪያ ቦታ ጋር በተገናኘና በቤተ እምነቶቹ የውስጥ አሰራር ክፍተት ምክንያት የተከሰቱ የሃይማኖት ነክና የመልካም አስተዳደር ችግሮችና አለመግባባቶች በየደረጃው ከተደራጀው የሃይማኖት ተቋማት ፎረም ጋር በመሆን እየተፈቱ የመጡ ሲሆን በቀሩትም ላይ የመፍትሄ አቅጣጫ እንዲቀመጥ ተደርጓል።
እንደራሴው አቶ ኢልኩ ወንድማገኝ ለጉባኤው አስተያየታቸውን ሲሰጡ እንዲህ ብሏል።
እስካሁን ህዝቡ ዋጋ እየከፈለ ነው ያለ። ከትላንት ወዲያ የነበረውን ነገር ክቡር ርዕሰ መስተዳድር ይሰማሉ ብዬ ገምታለሁ። የህዝቡ ሮሮ፣ የህዝቡ ምሬት፣ የህዝቡ ጩኸት እየጨመረ እየባሰ እየሄደ ነው። መንገድ የለውም፣ መፈናቀል ቀጥሏል፣ አሁንም ሞት ቀጥሏል። ስቲል ከምርጫም በኋላ ይህን ጉዳይ ምን ብለን እንደምንናገር ትንሽ ግራ ነው እየገባን ያለው። እኛ ተቸግረናል ባለው ነገር። እንደተባለው አማሮ እና ጉራ ፈርዳ ላይ ነው ያልቆመ ችግር ያለው ብለው አቅርበዋል። በእርግጥ የሚፈታበትን አቅጣጫ ለህዝቡ ግልጽ ያደርጉ። እንዴት ነው ሊፈቱ የሚችሉት? እንዴት ነው በጋራ ልንፈታ የምንችለው የሚለውን ነገር በደንብ ግልጽ ሆኖ ቢቀርብ ጥሩ ነው የሚል ነገር ነው ያለኝ። የህዝቡንም ምሬት ከጊዜ ወደ ጊዜ እየጨመረ እየሄደ ነው። ኢኮኖሚካሊ አሁን ህዝቡ ማህበረሰባዊ ቀውስ ውስጥ እየገባ ነው ያለው። ስለዚህ እዚህ አካባቢ ላይ ከሚመለከታቸው የኦሮሚያ ባለስልጣናት ጋርም ተነጋግረው የሚፈቱበትን አግባብ ለህዝቡ ቢያንስ ተስፋ ሊሆን የሚችል ነገር የሚናገሩት ካለ ይናገሩ።
የምክር ቤቱ አባላት የመሰረተ ልማት ችግር፣ የተጀመሩ የልማት ስራዎች መዘግየት፣ የጤና የትምህርትና ሌሎች የማህበራዊ አገልግሎት መስጫ ተቋማት የአፈጻጸም ጉድለት እንዳለባቸውም ተናግሯል። የፍትሐዊነትና የእኩል ተጠቃሚነት መጓደል ችግር እንዳለም እንደ ራሴም እልኳ መላክቷል።
በጣም ምሬቱ እየጨመረ ነው። እኛ ደግሞ እዚህ የተወከል ነው ውጋ የሚደወለው ነገር የሚባለው የሚነገረው ነገር ትንሽ እየከፋ እየሄደ ስላለ እዚህ ከመኖር ህልውና ጋር ከፍትሐዊነት ጋር ተያይዞ ያሉ ጥያቄዎችን ለመጠየቅ ብዬ ነው።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ከክልሉ ምክር ቤት እንደራሴዎች ለቀረቡ ቅሬታዎችና ጥያቄዎች መልስ ሰጥተዋል። በሌላ በኩል ከደቡብ ክልል ወጥተው በክልልነት እንደሚደራጁ የሚነገረውን የደቡብ ምዕራብ ኢትዮጵያ ህዝቦች ውሳኔ ህዝብና ሌሎች በአዳዲስ ክልሎች ለመደራጀት ጥያቄ ያቀረቡ ዞኖችን በተመለከተ ምክትል ርዕሰ መስተዳድሩ ማብራሪያ ሰጥተዋል።
የፊታችን ጳጉሜ 1/2013 ዓ.ም ህዝበ ውሳኔው የሚካሄድ ይሆናል። አዲሱ ክልል ለማደራጀት ጊዜ እንዳይወስድ በማሰብ የክልላችን መንግስት ፕሮጀክት ጽህፈት ቤትና ስራው የሚያስተባብሩ የአመራር ኮሚቴ በማደራጀት ከወዲሁ የቅድመ ዝግጅት ስራዎች እያከናወነ ይገኛል። የሌሎች አካባቢ ህዝቦች ተመሳሳይ ጥያቄንም ህዝብን ባሳተፈ መልኩ እልባት ለመስጠት በትኩረት እየተሰራ ይገኛል።
የምክር ቤቱ ጉባኤ 2.4 ቢሊዮን ብር ተጨማሪ በጀት ያጸደቀ ሲሆን የክልሉ የ2013 ዓ.ም ዓመታዊ በጀት 38,021,970,828 ብር ሲሆን ይህንን ጨርሶ ነው ተጨማሪ የድጎማ በጀት የተመደበው። ክልሉ በዚህ ዓመት ውስጥ ከ1.4 ቢሊዮን ብር በላይ መመዝበሩ ወይም መባከኑ ከትላንት በስቲያ መነገሩም ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። አሁን ስለ ስርዓተ ቀብር። የክብር ዶክተር አበበች ጎበና ስርዓተ ቀብር ነገ እንደሚፈጸም ተገለጸ። አንዳንዴ የአፍሪካ ማዘር ተሬዛ በሚል ቅጽል የሚታወቁት ክብርት አበበች ጎበና በኮሮና ቫይረስና ተያያዥ ህመሞች ህይወታቸው ማለፉን የአበበች ጎበና የህፃናት መርጃ ድርጅት ለአሜሪካ ድምፅ አስታውቋል። አዲስ ቸኮል ተጨማሪ አለው።
በ85 ዓመታቸው በትላንትናው ዕለት ህይወታቸው ያለፈው ክብርት ዶክተር አበበች ጎበና በነገው ዕለት ቀብራቸው እንደሚፈጸም በስማቸው የተሰየመው የህፃናት መርጃ ድርጅት አስታወቀ። መርጃ ድርጅቱ ከአዲስ አበባ አስተዳደር ጋር በመተባበር ባዘጋጀው የቀብር ስነ ስርዓት አርበኞችና ፈረሰኞችም ተሳታፊ እንደሚሆኑ የአበበች ጎበና የህፃናት መርጃ ድርጅት ስራ አስኪያጅ አቶ ሽቶ አረዶ ለቪኦኤ አስታውቀዋል። በኮሮና ቫይረስ ተይዘው በርከት ላሉ ቀናት በህመም የቆዩት ክብርት ወይዘሮ አበበች ጎበና በትላንትናው ዕለት ነበር ህይወታቸው ያለፈው። ለህልፈታቸው መንስኤም ከኮቪድ-19 ባሻገር በልዩ ልዩ ህመሞች ሰውነታቸው በመጎዳቱ ምክንያት ነው ብሏል አቶ ሸቱ። ከክብርት ዶክተር አበበች ጎበና ጋር ከድርጅት ስራ አስኪያጅነትና የስራ ባልደረባነት ባሻገር አብሮ አደግና የቅርብ ዘመድ ነኝ የሚሉት አቶ ሸቱ የአፍሪካዋ ማዘር ቴሬዛ እስከመባል ያደረሳቸው ደግነታቸው ከልጅነታቸው ጀምሮ የነበረ ነው ይላሉ።
ከልጅነት ጀምሮ ነው የማውቃቸው። ከልጅነት ጀምሮ ሩህሩ አርቆ ሀሳቢና በጣም ጎበዝ ታታሪ ሰው የነበረች ነች እህታችን እና ስለዚህ እሳቸው እሷ እህቴ እሷ ነው ምራት እና ረጅም ጊዜ ነው ማውቃት። ከህፃንነቷ ጀምራ 7-8 ዓመት ጀምራ አያቷ ቤት ነው አደገችው፣ የአባቷ አባት ጋር ነው አደገችው እና ስለዚህ ደሃን ትረዳ ነበረ። ከቤተሰብ እህል እየወሰደች እየለመነች፣ ቅቤ ከቤተሰብ እየወሰደች ስትረዳ ነበረ። ያ ባህል ነው ጎልብቶ የኤንጂኦ መስራች የሆነችው አርቆ አሳቢ በመሆኗ እና በጣም ምንም ሞዴል እንትን ሳታገኝ ይህንን መመስረቷ በጣም ምድር ነው። እንግዲህ አሁንም ለ41 ዓመት የቆየ ጠንካራ ሆኖ አሁንም ወደፊት እየገፋለ ድርጅት በመሆኑ በጣም የምንመካበትና የሀገር መመኪያ ቤተሰብ ኩራት ነች።
የዛሬ 41 ዓመት በስማቸው የተቋቋመው የህፃናት መርጃ ድርጅት በስካዛሬ እንቅስቃሴ የበርካቶች ህይወት እንደቀየረ ነው አቶ ሸቱ የሚናገሩት።
አበበች ጎበና ከስሙ እንደምትረዳው አበበች ጎበና የሺዎች እናት ነው የሚባለው፣ ማዘር ኦፍ ምን አለበዛ ደግሞ የአፍሪካ ማዘር ትሬዛ ተብሎ አፍሪካ ተሸላሚ ነች። ዓለም አቀፍ ደረጃ ደግሞ ቢዝነስ አዋርድ ተሸላሚ ነች። በኢትዮጵያ ውስጥ እና በተለያዩ ቦታዎች የ200 በላይ ልዩ ልዩ ሽልማት ያገኘች እናት ነች እና በጣም ኩሩ ነች። ድርጅቱ አሁን ሽልማት ብቻ ሳይሆን ይህ ሽልማት የሚገልጸው ምንድን ነው የተሰራው ስራ መጠን ነው። አሁንም በአሁኑ ጊዜ ከ6000 በላይ ህጻናትን በተለያየ መንገድ እየረዳች ነው ያለችው፣ ድርጅቱ እየረዳ ነው ያለው እና ከዚህም ሌላ ከ300 በላይ ሰራተኞች አሉት እና በአጠቃላይ ህብረተሰቡን ስናጠቃልለው ከ300000 በላይ በአመት እየረዳ ነው ያለው እና ትልቅ አስተዋጽኦ እያደረገ ለወደፊትም አላማ የሰነቀና ቪዥን ያለው ድርጅት ነው።
ወይዘሮ አበበች ኢትዮጵያ ውስጥ በስማቸው መንግስት ያለውን መርጃ ድርጅት ያቋቋሙ የመጀመሪያው ኢትዮጵያዊ ናቸው የሚሉት አቶ ሸቱ የእርሳቸው ጅምር አሁን በሀገሪቱ ያሉ በርካታ የረድኤት ድርጅቶች እንዲቋቋሙ መነሻ የሆነ ነው ብለዋል። የአዲስ አበባ አስተዳደርና የህፃናት መርጃ ድርጅቱ በሚያስተባብሩት የቀብር መርሃ ግብር መሰረት ጠዋት ላይ ከጳውሎስ ሆስፒታል ወደ ህፃናት ማሳደጊያ ማዕከሉ ጉዞ እንደሚደረግ፣ እኩለ ቀን ደግሞ ወደ መስቀል አደባባይ ጉዞ ተደርጎ ከ8 ሰዓት ጀምሮ ወደ ቅድስት ስላሴ ካቴድራል ሽኝት እንደሚደረግና ቀብራቸው እንደሚፈጸም ያገኘነው መረጃ ያመለክታል። ክብርት አበበች ጎበና በቀድሞ አጠራሩ ሸዋ ክፍለ ሀገር ሰላሌ አውራጃ ሸቤል በተባለች ቀበሌ እንደተወለዱ የድርጅታቸው ገጽ ላይ የሰፈረው ታሪካቸው ያመለክታል። በወጣትነታቸው ወደ ጊሼ ማርያም ለመንፈሳዊ ጉዞ ሲሄዱ ከእናቷ አስከሬን ጎን ወድቃ ያገኟትን ህፃን ወደ ቤታቸው አምጥተው በማሳደግ የጀመረ ወላጅ አልባ ህጻናትን የመርዳት ተግባራቸው በ1978 ዓ.ም በመንግስት የተመዘገበ የህፃናት ማሳደጊያ ድርጅትን እስከ ማቋቋም አድርሷቸዋል። ላለፉት 41 ዓመታትም በዚሁ ተግባር ሙሉ ህይወታቸውን ሰጠው ኖረዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ኮቪድ-19 ዘገባ አለን። ዩናይትድ ስቴትስ በሀገሪቱ የአዳዲሶቹ የኮቪድ ቫይረስ አይነቶችና የኮቪድ-19 ክትባት ጥርጣሬዎች ቢኖርባትም ትላንትና ተከብሮ ከዋለው የአሜሪካ ነጻነት ቀን ጎን ለጎን የፕሬዝደንት ጆ ባይደን አስተዳደር ኮቪድ-19ን በመዋጋት ረገድ ትልቅ ስኬት አስመዝግቧል። የአሜሪካ ድምፅ ዘጋቢ ጂስማን ኦኒ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
በትላንትናው ዕለት ተከብሮ ያለው የዩናይትድ ስቴትስ የነጻነት ቀን በአንድነት ተሰባስበው ለማክበር 47 ሚሊዮን የሚሆኑ አሜሪካውያን የተለያዩ መጓጓዣዎችን ይጠቀማሉ ሲል የአሜሪካ የተሽከርካሪዎች ማህበር ባለፈው ሳምንት አስታውቆ ነበር። ይሄ አሃዝ ባለፈው ዓመት በተመሳሳይ ወቅት ከነበረው ጋር ሲነጻጸር የ40% ጭማሪ ያሳይቷል። ፕሬዚዳንት ጆ ባይደንም የዘንድሮ የአውሮፓውያን በጋ የተለየ ይሆናል ይላሉ።
We're heading into a very different summer compared to last year.
ካለፈው አመት ጋር ሲነጻጸር ዘንድሮ እጅግ ልዩ ወደሆነ በጋ እንሽጋገራለን። አመቱ ብራ ይሆናል። ከእግዚአብሔር ጋር የደስታ በጋ ይሆናል።
ባለፈው አመት በተመሳሳይ ወቅት አሜሪካውያን የሀገሪቱን የነጻነት ቀን ከማክበር ተገልለውና ተቀዛቅዘው ነበር። ይሄ ሆነው ደግሞ ሀገሪቱ ሁለተኛውን የኮቪድ-19 ግርሻ እያስተናገደች ስለነበረ ነው። የብሔራዊ አለርጂክና የተላላፊ በሽታዎች ቁጥጥር ኃላፊ የሆኑት ዶክተር አንቶኒ ፋውቺ በወቅቱ እንዲህ ብለው ነበር።
We have now a very large outbreak. There have been, as you
አሁን ላይ እጅግ ትልቅ የሆነ ወረርሽኝ አለ። የሞቱት መጠን 140,000 ሲሆን በብዙ ሚሊዮኖች የሚቆጠሩት በበሽታው ተይዘዋል። ይሄ አሳሳቢ ዜና ነው።
ምንም እንኳን የፕሬዝዳንት ዶናልድ ትራምፕ አስተዳደር ውጤታማ የሆነ ክትባት ለማሰራት በፍጥነት እየተጋየ ነበር ቢሆንም የበሽታ መከላከልና መቆጣጠሩን ኃላፊነት ግን ለግዛቶች ተላልፎ በመሰጠቱ የተጣረሰ አመራር ሲስተናገድ ቆይቷል። በአንድ ወቅት 1100 ሰዎች በቫይረሱ ምክንያት ህይወታቸውን ያጡ የነበረ ሲሆን አሁን ላይ ግን ነገሮች ተቀያይረዋል። ዶክተር ታይሰን ቢል
ትልቁ ለውጥ የክትባቱ መገኘት ነው። የማይዘነጋው ሌላው ጉዳይ ደግሞ አሁን የኮቪድ-19 ህሙማንን እንዴት ማከም እንዳለብን አውቀናል። መጠቀም ያለብንን የምርመራ አይነቶች ተገንዝበናል። አሉታዊ የሆኑ መረጃዎች ያሉባቸውን አንጠቀምም።
በአሁን ሰዓት በሀገሪቱ 3 በፌዴራል ፍቃድ የተሰጣቸው ክትባቶች አሉ። በዋይት ሃውስ እና በግዛት አስተዳደሮች ከፍተኛ የሆነ የክትባት ቅስቀሳ ዘመቻ ምክንያትም የሞት ምጣኔው በሰፊው እየቀነሰ ይገኛል። የበሽታ መቆጣጠርና መከላከል ማዕከል ሲዲሲ በአሁኑ ወቅት በዩናይትድ ስቴትስ በአማካይ በዕለት 256 የሚደርሱ ሞቶች እንደሚመዘገቡ አስታውቃል። ዶክተር ዊሊያም ሻፍነር የቫንደርቪልት ዩኒቨርሲቲ የሕክምና ማዕከል ባልደረባ ናቸው።
በአሁኑ ወቅት በሆስፒታሎቻችን ካየኋቸው ውስጥ 90% የሚሆኑት በኮቪድ-19 የተጠቁት ሰዎች ክትባቱን ያልወሰዱ አሊያም አንዴ ብቻ የተከተቡ ናቸው። በሌላ አነጋገር ክትባቱ የተከተቡትን ሰዎች ከበሽታው እየተከላከለላቸው በመሆኑ በጥሩ ሁኔታ ላይ ናቸው።
የባይደን አስተዳደር 326 ሚሊዮን ክትባቶች መስጠቱና 54% የሚሆኑ አሜሪካውያን የመከተባቸውን ስኬት እያከበረ ይገኛል። ፕሬዚዳንቱ እስከ ትላንትናው ዕለት ድረስ 70% የሚሆኑትን አሜሪካውያን ለማስከተብ ያቀዱ ቢሆንም ነገር ግን አሁንም ድረስ የክትባት ጥርጣሬ በመኖሩ ይሄ ግብ አልተሳካም። የዋይት ሃውስ ቃል አቀባይ ጄን ፓስኪ በዚህ ጉዳይ ላይ እንዲህ ይላሉ።
It's been a great deal more difficult to get young
ከጉልማሶችና ካዛውንቶች ልቅ እድሜያቸው ከ18 እስከ 26 አመት ላይ የሚገኙ ወጣቶችን እንዲከተቡ ማድረግ ከባድ እንደነበር አይተናል።
የጽኑ ህሙማን ሐኪም የሆኑት ዶክተር ታይሰን ቤል ያልተከተቡ ሰዎች እጅግ አደገኛ ለሆነና ራሱን ለቀየረ ቫይረስ ለተከተቡትም ጭምር በማጋባት አደጋ ይጋርጣሉ ይላሉ።
Could there be another variant down there?
ቫይረሱን ማለፍ የሚችልና ራሱን የቀየረ አዲስ ቫይረስ ዝርያ ሊመጣ ይችላልን ብለን ከጠየቅን መልሱ አዎ፣ ይሄ በትክክል ሊሆን ይችላል የሚል ነው።
ዴልታ የተሰኘው የኮቪድ-19 አይነት በአንዳንድ የዓለም ሀገራት የሞት መጠኑን በመጨመር ድጋሚ የእንቅስቃሴ ገደብ እንዲጣል እያስደረገ ይገኛል። በዩናይትድ ስቴትስም ከሩብ በላይ የሚሆኑ ኬዞች በዚሁ ምክንያት የተመዘገቡ መሆናቸውን የበሽታዎች መከላከልና መቆጣጠር ተቋም ሲዲሲ አስታውቋል። ዶክተር ማርጋሬት ሃሪስ የዓለም የጤና ተቋም ቃል አቀባይ ናቸው። በዓለም ላይ ፍትሐዊ የሆነ የክትባት ስርጭት እንዲኖር ጥሪ እያደረግን ይላሉ።
And most of them the lower middle income countries.
በዓለም ላይ ያለው የክትባት ክፍፍል ኢፍትሃዊ ነው። አንዳንድ ሀገራት በፍጥነት በመገስገስ 50% የሚሆነውን ማህበረሰባቸውን መከተብ ችለዋል። ነገር ግን አብዛኞቹ መካከለኛና ድሃ ሀገራት 100% የሚሆነውን ህዝባቸውን ብቻ ነው ያስከተቡት። ስለዚህ ብዙ ክትባት ካላችሁ አሁኑኑ አጋራቸው እያልን ለሀገራት ድምጻችንን ከፍ እያደረግንና አታሟችንን እየመታን ጥሪ እያቀረብን ነው።
የጤና ባለሙያዎች በቀጣይ አመት ወረርሽኙን ለመቆጣጠርና በተለመደው መልኩ የነጻነት ቀንን ለማክበር ዓለም አቀፍ የሆነና የተቀናጀ ጥረት ያስፈልጋል ይላሉ። ለጂሰስ ኦኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን እናመሰግናለን። አሁን ደግሞ አፍሪካ ነክ ርዕሶች። ደቡብ አፍሪካውያን ራስን ለመከላከል በሚል የጦር መሳሪያ እንዳይይዙ ፈቃድ ማግኘትን የሚያግድ ሕግ እንዲወጣ የውሳኔ ሐሳብ ቀርቧል። መሳሪያ መያዝን የሚቃወሙ ሰዎች የመሳሪያ ተደራሽነት ሲገደብ ሞትን በመቀነስ በኩል ውጤታማ መሆኑ በተግባር ታይቷል ይላሉ። ራስን ለመከላከል መሳሪያ መያዝን የሚደግፉት ደግሞ በተለይም ሴቶች መሳሪያ እንዳይይዙ ማገድ የደቡብ አፍሪካው ፕሬዝዳንት ሁለተኛው ወረርሽኝ የሚሉት በሴቶች ላይ ያነጣጠረ ጥቃት ሊባባስ ይችላል እንደሚሉ የአሜሪካ ድምፅ ዘጋቢ አኒታ ፖል ከጆሃንስበርግ የላከችው ዘገባ ይገልጻል። ቀጥሎ ይቀርባል። ደቡብ አፍሪካ ውስጥ የፍቅር ግንኙነት ባላቸው ወንዶች የሚገደሉት ሴቶች ብዛት በአማካኝ ከዓለም 5 እጥፍ እንደሚሆን የዓለም የጤና ድርጅት ጠቁሟል። ለዚህ ዋናው ምክንያት የሆነው ደግሞ መሳሪያ የሚይዙ ሰዎች ስለበዙ ነው ይላሉ። መሳሪያ የመያዝ ፈቃድ እንዳይሰጥ የሚከራከሩት የደቡብ አፍሪካ የምክር ቤት አባላት መሳሪያ የሚይዙት ሰዎች ብዛት ሲገደብ የሚገደሉት ሰዎች ቁጥር መቀነሱን አሃዞች ያመለክታሉ ይላሉ። ባለመሳሪያ የሆኑትና መሳሪያ መያዝን የሚደግፉት ሰዎች ግን ጉዳዩ የሚወሰነው መሳሪያ በያዙት ሰዎች አይነት ላይ እንደሆነ ይገልጻሉ። በተለይም አንድ የሴቶች ቡድን በቀጣይነት የሚደቀነው የመጠቃት አደጋ ራስን ለመከላከል መሳሪያ መያዝ ይጠቅማል ይላል። ደቡብ አፍሪካ ውስጥ የወሲብ ጥቃት የሚፈጸምባቸው ሴቶች ብዛት ከፍተኛ በመሆኑ ኢንተርፖል ወይም ዓለም አቀፍ የፖሊስ ኃይል ደቡብ አፍሪካን የወሲብ ጥቃት መዲና የሚል መጠሪያ ሰጥቷታል። የሀገሪቱ ፕሬዚደንት ሲሪል ራማፎሳ ደግሞ በሀገሪቱ ያለውን ጾታ ተኮር ጥቃት ሁለተኛው ወረርሽኝ ብለውታል። አንዲት የጾታ ጥቃት ሰለባ የሆነች የ33 ዓመት ዕድሜ ሴት ለደህንነቷ ስትል ፊቷ እንዳይታይና እውነተኛ ስሟ ሳይጠቀስ ፎክስ እንድትባል ጠይቃለች። ምክንያቱም ካለፉት 3 ወራት ወዲህ ብዙ የወሲብ ጥቃቶች እንደተፈጸሙባት ገልጻለች። መጀመሪያ መሳሪያ የያዘ ሰው ቤቷ ገብቶ እንደደፈራት፣ ሌላ ጊዜ ደግሞ ስለደረሰባት በደል የነገረችው የቅርብ ሰው በመሳሪያ አስፈራርቶ የወሲብ ጥቃት እንደፈጸመባት ተናግራለች። አሁን ታዲያ እሷም ራሷን ለመከላከል ስትል መሳሪያ ለመያዝ ፈቃድ ማውጣት እንደምትፈልግ ገልጻለች።
Because I'll have it with me, I feel like I'll be empowered, you know, and should anything that is life threatening happen, obviously I'll try like they said, I'll try and get out of it.
መሳሪያ ሲኖረኝ ብርታት ያለ ሆኖ ይስማኛል። ማንኛውም አይነት ለህይወቴ የሚያሰጋኝ አደጋ ቢገጥመኝ በያስኩት መሳሪያ ተማምኜ ራሴን ከሁኔታው ለማውጣት ሞክራለሁ። ይህ ካልሆነልኝ ግን ራሴን ለማዳን የምችለውን ሁሉ አደርጋለሁ። በመሰረቱ የህይወትና የሽረት ጉዳይ ይሆናል ማለት ነው። በመሳሪያ ተገድጄ እጅ ከመስጠት የሚያድነኝ ሆኖ ይስማኛል። ከሁኔታው ለመውጣት ካልቻልኩ ግን በኔ ላይም ሆነ በዚያን ጊዜ በአካባቢዬ በነበረ ማንኛውም ሰው ላይ ለመፈጸም ከመሞክሩት ተግባር አስቆማቸዋለሁ ማለት ነው።
ሊነት ኦክስሊ ጆሃንስበርግ ውስጥ የጦር መሳሪያ ደላላ ናቸው። Girls on Fire የሚል መጠሪያ ያለው ባለመሳሪያ የሴቶች ቡድንን የመሰረቱ ናቸው። ሴቶች መሳሪያን እንደ መከላከያ አድርገው እንዲያዩ ያሰለጥናሉ።
If you talk to all of the lady firearm owners that I've spoken to through the years, as they say, it actually makes you less aggressive because you're aware that if you do take that step.
በአመታት ውስጥ እኔ ያነጋገርኳቸውን መሳሪያ የያዙ ሴቶችን ሁሉ ብታነጋግሪ መሳሪያ መያዛቸው ጠበኛ እንዳይሆኑ እንዳደረጋቸው ነው የሚናገሩት። ምክንያቱም ያንን እርምጃ ብትወስጂ አደገኛ መሆኑን ትረጃለሽ። ልታደርጊው የምትፈልጊው ነገር አይደለም። ከቻልሽ ከሁኔታው የምትወጪበትን መንገድ እንድታስቢ ነው የሚያደርግሽ። ጥቃት ከተፈጸመብሽ ግን ካንቺ ከተለቀውና ከበረታው ሰው ራስሽን ለመከላከል ጥሩ አማራጭ ይሆናል ማለት ነው።
ስለ ጾታ ተኮር ጥቃት ጥናትና ምርምር ያደረጉት ጋዜጠኛ ኒሃም ብሮዲ ግን የሴቶች ስጋት መሳሪያ በመያዝ ብቻ ይፈታል ማለት አይደለም ይላሉ።
I really do understand as a woman living in South Africa how vulnerable you feel. And how we imagine, because we're told by Hollywood.
እኔ በሚገባ አረዳለሁ። የደቡብ አፍሪካ ነዋሪ ሴት እንደመሆኔ መጠን ሴቶች የተጋላጭነት ስሜት እንደሚሰማቸው ገነዘባለሁ። የሚያናድዳችሁ መሳሪያ መያዝ ነው የሚል ትርክት በሆሊውድ የሲኒማ ኢንዱስትሪና በመሳሪያ ነጋዴ አሻሻጮች ሲነገር ቆይቷል። ነገር ግን መሳሪያ ደህንነታችንን እንደማይጠብቅ አሃዞች ያመለክታሉ። ደቡብ አፍሪካ ውስጥ የሴቶችን ደህንነት ለመጠበቅ የተሻለ አማራጭ የሚሆነው ሴቶችን በማስታጠቅ ሳይሆን የበዙ ወንዶች መሳሪያ እንዳይዙ በማድረግ ነው።
አላማው ሴቶችን ከወሲብ ጥቃት ለማዳን ከሆነ ሌሎች አማራጮች አሉ ይላሉ ብሮዲ። መንገዶች ላይ መብራቶች እንዲበራከቱ በማድረግ ማህበረሰባዊ ደህንነት ጥበቃ በማካሄድ ሌቦችን ቤቶች ውስጥ የመከላከያ ቁልፎችን ማድረግ በመሳሰሉት መከላከል እንደሚቻል ብሮዲ መክረዋል። ሁሉም ሴቶች የሚስማሙበት ነገር ቢኖር ደቡብ አፍሪካውያን ሴቶችና ልጃገረዶች በየቀኑ መንገዶች ላይም ሆነ ቤታቸው ውስጥ ደህንነት እንደማይሰማቸው ነው። አድማጮች፣ ደቡብ አፍሪካ ውስጥ በሴቶች ላይ የወሲብ ጥቃት መፈጸም የሚዘወተር በመሆኑ ራስን ለመከላከል መሳሪያ ስለመያዝ ጉዳይ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። በመጨረሻም ሀብታሙ ስዩም የሚያዘጋጀው ስፖርት ይቀርባል።
ኢትዮጵያ በቶኪዮ ኦሎምፒክ የምታሰልፋቸውን 34 አትሌቶች በሳምንቱ መገባደጃ ይፋ አድርጋለች። በሴቶችም ሆነ በወንዶች በ800፣ በ1500፣ በ3000 መሰናክል፣ 5000 እና 10000 ሜትሮች እንዲሁም ማራቶን ውድድር አትሌቶቿን ለማሳተፍም አቅዳለች። በወንዶች የ1500 ሜትር ቻምፒዮኑ ሳሙኤል ተፈራን፣ የዓለም አትሌቲክስ ቻምፒዮን ብር ሜዳሊያ አሸናፊ ሰለሞን ባረጋን በ10000 ሜትር እንዲሁም ድል በድል እየደረበ የሚገኘው ዮሚፍ ቀጀልቻን በ10000 ሜትር ውድድር ከሚወክሏት አትሌቶች መካከል ደምራለች። በሴቶች የዓለም ክብረ ወሰን ያዙት ለተሰንበት ግደይና ጉዳፍ ጸጋዬ እንዲሁ ተካተዋል። ለተሰንበት የዓለም 10000 ሜትር ክብረ ወሰን ባለቤት ስትሆን፣ ጉዳፍ ደግሞ በ5000 ሜትር ከፍተኛ ግምት ከተሰጣቸው አትሌቶች መካከል አንዷ ናት። ሁለቱም በቅርቡ በሄንጌሎ ኔዘርላንድ ዓለም አቀፍ አትሌቲክስ ውድድር ላይ ድል አድርገዋል። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ ባለፈው ሳምንት መገባደጃ ላይ በኖርዌይ ኦስሎ በተደረገው የዳይመንድ ሊግ 3000 ሜትር የሩጫ ውድድር ድል አድርጓል። ዮሚፍ ውድድሩን በ7 ደቂቃ 26 ሰከንድ ከ25 ማይክሮ ሰከንድ አጠናቋል። በአትሌት ኃይሌ ገብረስላሴ ለ14 ዓመታት ያክል ተይዞ የነበረውን ክብረ ወሰንም በ1.17 ሰከንድ አሻሽሏል። ይህ ሰዓት የዚህ ዓመት የዳይመንድ ሊግ ፈጣኑ ሰዓት መሆኑን የዓለም አትሌቲክስ ተቋም ያስታወቀ ሲሆን ከምንጊዜው ምርጥ ሰዓቶች መካከል ደግሞ 7ኛ ደረጃን ይዟል። ኬንያውያኑ ጃኮብ ኬሮፕ እና ኒኮላስ ኪፕሮር ዮሚፍን ተከትለው በመግባት የብርና ነሐስ ሜዳሊያ ተሸላሚ ሆነዋል። ማና ፓተል በኦሎምፒክ መድረክ በውሃ ዋና ስፖርት ህንድን የምትወክል የመጀመሪያዋ ሴት ሆናለች። በኮቪድ-19 ስርጭት ምክንያት በሀገሪቱ ያሉ የዋና መለማመጃዎች ቢዘጉም ጥብቅ እንቅስቃሴ ገደብ ቢጣልም የሚያስፈልገውን ማጣሪያ አልፋ ለውድድሩ መብቃቷ እንዳስደሰታት መናገሯን ሮይተርስ ዘግቧል። የ21 ዓመቷ ፓተል በ100 ሜትር የጀርባ ቀዘፋ ዋና በኦሎምፒክ ውድድር ላይ እንድትሳተፍ የተወሰነው በዓለም አቀፍ አካታችነት መስፈርትና ባለፉት 3 ወራት ባሳየችው ጠንካራ ብቃት እንደሆነም ተነግሯል። ሀገሯን በግዙፍ የስፖርት መድረክ መወከሏ እንዳስደሰታት የተናገረችው ማና ፓተል ይሄ መጀመሪያዋ እንደሆነ ለህንድ ብዙ ሜዳሊያዎችን የምታሸንፍበት ዘመን እንደሚመጣም ለሮይተርስ ተናግራለች። ዓለም አቀፍ አካታችነት የሚሰኘው መስፈርት በመደበኛው ሂደት ሀገርን የሚወክል ተወዳዳሪ በማይገኝባቸው ወቅቶች ከአንድ ሀገር አንድ ሴትና አንድ ወንድ በኦሎምፒክ ውድድር እንዲሳተፉ ይፈቅዳል። በኮሮና ቫይረስ ወጀብ ክፉኛ በተመታችው ህንድ የመዋኛ ገንዳዎችን ጨምሮ ብዙ አገልግሎቶች መዘጋታቸው ልምምዷን ከባድ አድርገውባት እንደነበረ ፓተል አክላለች።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ለ245ኛ ጊዜ ጁላይ 4 የልደት በዓሏን አክብራለች። በሀገራዊ አጠራር ፎርዝ ኦፍ ጁላይ ወይም ሰኔ 27ን ታሳቢ ያደረገው የዕለቱ ርዕሰ አንቀጽ በ1776 ዓ ም 13 የብሪታንያ ቅኝ ግዛት ተወካዮች ከታላቋ ብሪታንያ መገንጠላቸውን ይፋ ያደረጉበትና የነጻነት አዋጅ ዲክላሬሽን ኦፍ ኢንዲፔንደንስ የፈረሙበት ዕለት መሆኑን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል።
ከእንግሊዝ ንጉሳዊ አገዛዝ ጋር የነበረውን ግንኙነት ለማቋረጥ የተደረገው ጥረት አመታት የፈጀ ነው ያለው ርዕሰ አንቀጹ፣ በመጨረሻ ግን ሁለት የማይዛመዱ ከሚመስሉ ግን እርስ በርስ ተያያዥነት ካላቸው ምክንያቶች የመነጨ እንደነበር ጠቅሷል። የመጀመሪያው በቅኝ ገዢዎች ላይ የበለጠ ጥብቅ ቁጥጥር ለማድረግ በእንግሊዝ መንግስት የታቀደ የረዥም ጊዜ እቅድ ነበር። በሁለተኛ ደረጃ እንደ አውሮፓውያን አቆጣጠር እንግሊዝ ለዘመናት ከፈረንሳይ ጋር ስታካሂደው የነበረው አንዴ የሚያባራ ቆይቶ ደግሞ የሚጀምር ጦርነት አካል የሆነው ነው። በ1754 ከፈረንሳይና ህንድ ጋር በነበረው ጦርነት በእንግሊዝ ዘውዳዊ አስተዳደር ላይ የተጠራቀመውን ዕዳ ለማቃለል በቅኝ ገዢዎች ላይ የተጣለው ግብር ነበር ይላል ርዕሰ አንቀጹ። ርዕሰ አንቀጹ የነጻነት ቀን ከተፈረመበት ታሪክ ወደኋላ ተመልሶ ሲያስታውስ ከ1764 ጀምሮ የእንግሊዝ ፓርላማ ከቅኝ ገዢዎች ለዘውዳዊው ስርዓት ገንዘብ ለማሰባሰብ ሲል በተለየ ሁኔታ ግብር መጣል ጀመረ ብሏል። በመጀመሪያ በስኳር ላይ ከዛም ከጊዜ ወደ ጊዜ እየጨመረ በሚሄደው የዕቃ ዝርዝር ውስጥ ጋዜጦች፣ ብርጭቆዎች፣ የሕግ ሰነዶች፣ ሻይ የመሳሰሉት ይገኙበታል ብሏል። እያንዳንዱ አዲስ ግብር በሚጣል ጊዜ የተደራጀ ተቃውሞም ይካሄድ ነበር ያለው ርዕሰ አንቀጹ፣ በሂደት ደግሞ ግብሩ ቅጣት እየሆነ ሄደ ብሏል። ሆኖም የተቃውሞ ሰልፎቹ ይበልጥ አመጽን የቀላቀለ እየሆነ ሲሄድ፣ በአንጻሩ ደግሞ የመንግስት ምላሽ የባሰ ጠንካራ ገደቦችን የሚያስቀምጥ መሆን ጀመረ ብሏል። በተለይ በቦስተን ሁኔታው እጅግ አስከፊ መሆኑን ያስታወሰው ርዕሰ አንቀጹ የመጨረሻው ከባዱ ጊዜ የመጣው ደግሞ እንደ አውሮፓውያን የቀን አቆጣጠር በ1775 የእንግሊዝ ፓርላማ የቦስተን ወደብን እንዲዘጋ ውሳኔ ሲያሳልፍ ነው። በዚህ ጊዜ ቦስተን ለጦርነት መዘጋጀት ጀመረች። ምንም እንኳን እስከ ሐምሌ 4 1776 ዓ.ም ድረስ የአሜሪካውያን የአብዮት ጦርነት በይፋ ባይጀመርም የመጀመሪያው ውጊያ የተካሄደው እንደ አውሮፓውያን የቀን አቆጣጠር ሚያዝያ 19 1775 ዓ.ም ከቦስተን በስተምዕራብ በኩል መሆኑን ርዕሰ አንቀጹ አውስቷል። ከአብዮቱ በኋላ ዩናይትድ ስቴትስን መምራት የጀመሩት መሪዎች የእንግሊዝን አገዛዝ በደል ያስታውሱ ጀመር ያለው ርዕሰ አንቀጹ በወቅቱ በሊብራል እሳቤዎች የሚተዳደረውና በመንግስት በሚተዳደረው መካከል ያለውን የተለመደ ግንኙነት ራሱን አዞረ ብሏል። በዘር ሐረግ ይተላለፍ በነበረው ገዢ መደብ ከላይ ወደ ታች ይመራ የነበረው መንግስት በመርህ ላይ በተመሰረቱና በተመረጡ ብሔራዊና የክልል ስራ አስፈጻሚዎች ተተካም ብሏል። ከሁሉም በላይ ግን አለ ርዕሰ አንቀጹ ጽሑፉን ሲቀጥል፣ ከሁሉም በላይ ታላቁ የመንግስትና የሚያስተዳድረው ህዝብ ግንኙነት መቀየሩ ነው። በተወላጅነት ውርስ በሚተላለፍ ገዢ መደብ ከላይ ወደ ታች ከሚወርድ አስተዳደር ከህዝብ በሚመረጡ ብሔራዊና ክፍለ ግዛታዊ አስተዳደሮች ተተኩ። ዜጎች በአካባቢያቸውና በክፍለ ግዛታቸው አስተዳደር ያላቸው ሚናም እየጎለበተ መጣ። የመምረጥ መብት የሚጎናጸፈው ህዝብ እየጨመረ ሲሄድም የህዝብ የፖለቲካ ተሳትፎ አደገ ብሏል ርዕሰ አንቀጹ። ይህ ሀሳብም በአስር ዓመታት ውስጥ በዓለም ዙሪያ የዲሞክራሲና የነጻነት እንቅስቃሴዎችን ለማነቃቃትም ምክንያት ሆነ ብሏል። ሶስተኛው የዩናይትድ ስቴትስ ፕሬዚዳንት ቶማስ ጄፈርሰን የአሜሪካ ቅኝ ግዛቶች ከብሪታንያ ለመላቀቅ የወሰኑትን ውሳኔ ለማስረዳት በነጻነት መግለጫ ላይ እንዳሰፈሩት ማጎሳቆል፣ በጉልበት ስልጣን መያዝና ሁልጊዜ አንድ አይነት ነገር ብቻ ማሳደድ በትልቅ ጭቆና ውስጥ የመገዛት ህልምን ያሳያል። እንዲህ አይነት መንግስትን አሽቀንጥሮ መጣል መብታቸውም ግዴታቸውም ነው ሲሉ ገልጸዋል በማለት ርዕሰ አንቀጹ ሀሳቡን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። በእኛ በኩል ሰላም፣ ደህና ደሩ።
Thank you.